የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምጽ ራዲዮ። ለዛሬ ምሽት ከምንሰማቸው ጥንቅሮች መካከል ትግራይ ክልል በመቀለ ከተማ በወጣቶችና በፖሊስ መካከል በተፈጠረ ግጭት አንድ ወጣት ህይወቱ እንዳለፈ ተነግሯል። በስፍራው ከነበሩት መካከል አንድ የሆነውን ዮናስ ተፈራን የሰማነው ሙሉ ዘገባው በምሽቱ ይደመጣል።
ብቻ ለራ የቤት ክራይ የሚከፍልበትን ከፍላለሁ፣ የማይከፍልበት ደግሞ ቤተሰቦች የሚጎድባቸው ነገር አሟላለሁ።
በዛዊት ጸጋን ነው አሁን ደግሞ የሰማናት። ደሴ ከሚገኙ ጥቂት ሴት ጫማ ሳማሪዎች ወይንም ሊስትሮች መካከል አንዷ ናት። ስለ ትልቅ ህልሟ በምሽቱ ታጫውተናለች። ተጨማሪ ጉዳዮች እናነሳሳለን። እኔ አስተናጋጃችሁ ሀብታሙ ስዩም ነኝ። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። ባለፉት 24 ሰዓታት ውስጥ በተደረጉ 1775 የላብራቶሪ ምርመራዎች 35 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ይህ በአጠቃላይ እስከ ዛሬ ድረስ በ24 ሰዓታት ውስጥ ከተመዘገቡት ቁጥሮች ትልቁ ነው። በዛሬ ዕለት ቫይረሱ የተገኘባቸው 17 ወንዶችና 18 ሴቶች ሲሆኑ ከ15 ዓመት እስከ 80 ዓመት የዕድሜ ክልል ውስጥ የሚገኙ ናቸው። 29 ሰዎች ከአዲስ አበባ፣ አንድ ሰው ከኦሮሚያ ክልል የድንበር ተሻጋሪ አሽከርካሪ፣ 4 ሰዎች ከሶማሌ ክልል ጅግጅጋ ለይቶ ማቆያ እንዲሁም አንድ ሰው ከአማራ ክልል አጣዬ ለይቶ ማቆያ ናቸው። ከነዚህ ውስጥ 6 ሰዎች የጉዞ ታሪክ ያላቸው ሲሆን 24 ሰዎች በበሽታው ከተያዘ ሰው ጋር ንክኪ የነበራቸው፣ ቀሪዎቹ 5 ግን ምንም አይነት የጉዞ ታሪክም ሆነ ግንኙነት የሌላቸው መሆናቸውን የኢትዮጵያ የጤና ሚኒስቴር በፌስቡክ ገጹ ላይ ዛሬ ቀትር ላይ አስታውቋል። በዛሬው ዕለት ቫይረሱ የተገኘባቸው 5 ሰዎች ሚያዝያ 27 ቀን ካረፉት አዛውንት ሴት ጋር ንክኪ የነበራቸው ናቸው ተብሏል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 352 ደርሷል። በሌላ በኩል በትላንትናው ዕለት 3 ሰዎች ከበሽታው ያገገሙ ሲሆን በአጠቃላይ 116 ሰዎች እስከ ዛሬ ከበሽታው አገግመዋል። እስካሁን ድረስ በኢትዮጵያ 59,029 ሰዎች ምርመራው ተደርጎላቸዋል። በትግራይ ክልል በመቀለ ከተማ 05 ተብሎ በሚጠራው አካባቢ ተሰብስበው የነበሩ ወጣቶችን ኮሮናን ለመከላከል ተብሎ ለመበተን በተደረገ የእንቅስቃሴ ግጭት አንድ ወጣት በፖሊስ እንደተገደለ ተሰምቷል። የአይን እማኞች ለአሜሪካ ድምጽ እንደተናገሩት የወጣቱ ህይወት ካለፈ በኋላ በተፈጠረው አለመግባባትም ሌሎች 2 ወጣቶች ላይ ጉዳት ደርሷል። በጉዳዩ ላይ ከከተማው ፖሊስ ጽፈት ቤትም ይሁን ሌሎች ከሚመለከታቸው መንግስታዊ መስሪያ ቤቶች ተጨማሪ መረጃ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ዘገባውን ያደረሰን ሙልጌታ ጽባሃ ነው። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ኢንተርናሽናል ክራይሲስ ግሩፕ ሰኞ ዕለት ባወጣው ማስጠንቀቂያ የናይጄሪያ አክራሪ እስልምና ተዋጊዎች በናይጄሪያ ሰሜን ምዕራብ ተጨማሪ ቦታዎችን እየያዙ መምጣታቸውን ተከትሎ ቦታው ለሌሎች የአክራሪ እስልምና አማጽያን መሸጋገሪያ ድልድይ እንዳይሆን ስጋቱን ገልጿል። የናይጄሪያ ሰሜን ምዕራብ ግዛት በአጎራባች ጎሳዎች ለዓመታት በዘለቀ ውጊያ ሲታመስ የቆየ አካባቢ መሆኑን ተከትሎ ለተደራጁ ወንጀለኞችና ለሽምቅ ቡድኖች መደበቂያነት አመች ይሆናል። ለአውሮፓውያን አቆጣጠር ከ2011 ወዲህ በአካባቢው በዘለቀው አመጽ 8000 ያህል ሰዎች ለህልፈት የተዳረጉ ሲሆን 200,000 ያህል ደግሞ ተፈናቅሏል። የኢንተርናሽናል ክራይሲስ ግሩፕ ሪፖርት እንደሚያስጠነቅቀው በናይጄሪያና በኒጀር መሃል ያለው ዓለም አቀፍ ድንበር ተገቢውን ጥበቃ ስለማይደረግለት አማጽያን በነጻነት በሁለቱ ሀገራት መካከል እንዲንቀሳቀሱ በር ከፋች እንደሆነ አስታውቋል። ይህ ችግር እልባት ካላገኘም እንደ ቡርኪና ፋሶና ማሊ ያሉ አጎራባች ሀገራቶችም ተንሰራፍቶ ራሳቸውን የአይኤስአይኤስ ተቀጽላ አድርገው ለሚገልጹ አማጽያን መፈንጫ ሊሆን እንደሚችልም ነው የገለጸው። የናይጄሪያ መንግስት በተደጋጋሚ ወታደራዊ እርምጃዎችን የወሰደና አካባቢያዊ የሰላም መድረኮችን ያዘጋጀ ቢሆንም እስካሁን ድረስ ይህ ነው የሚባል ስኬት አላስመዘገበም። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ።
Gambino, B-O-N. ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ ገናኞች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። መቀለ ላይ በፖሊስና ወጣቶች መካከል በተፈጠረ ግጭት አንድ ወጣት ህይወቱ እንዳለፈች ተነግሯል። ይህን ክስተት የሚዳስሰው ዘገባ ከቆይታ በኋላ ይደመጣል። ከዚያ በፊት ግን ወደ አማራ ክልል ደሴ እናቀናለን። በዚያ ቤዛዊት ጸጋነት ተዋውቃለን። ሴቶች ባለበረከቱበት የጫማ ማሳመር ሊስትሮነት ስራ ውስጥ የተሰማራችው ወጣት ናት። ስራው አድካሚ ነው። እደርስበታለሁ ያለችው ትልቅ ህልም ግን መታተሯን እንድትቀጥል ምክንያት እንደሆናት ለመስፍን አራጌ ነግረዋለች።
በዛዎች ጸጋ ትባላለች። ተወልዳ ያደገችው ሰሜን ወሎ ዞን መቄት ወረዳ አካባቢ ነው። ስለ እድሜዋ በእርግጠኝነት መናገር አትችልም። ድህነት ካጎሳቆላቸው፣ ዘመናዊ ትምህርት ከራቃቸው ወላጆች በመገኘቷ የልደት ቀኗ የሰፈረበት ማስታወሻ የላትም። ፀሐይና ውርጭ፣ ድካምና ጉስቁልና የተፈራረቁበት ጠይም ፊቷ ላይ የተሰመረውን የህይወት መስመር ላስተዋለ ግን ወጣቷ ገና የሀያዎቹን መጀመሪያ እንዳላለፈች መገመት ይችላል። እሷም ከሀያ እንዲሆነኝ እንደው ነበር ያለችኝ በራሷ ዘይቤ። ደሴ ፒያሳ ሊስትሮተር አካባቢ እግሮ የጣለው መንገደኛ አሊያም መዳረሻው እዚያው የሆነ ተጓዥ በብዙ ወንዶች መካከል በትጋት ደፋ ቀና የምትል አንዲት ወጣት ያያል። ማየት ብቻ ሳይሆን እኩሉ በአድናቆት ገሚሱ በግርምት ይመዝናታል ቤዛዊትን። እምብዛም ወጣት ሴቶች የማይደፍሩትን የሊስትሮነት ስራ ስታቀላጥፈው ቤዛዊት ኑሮ በሚሉት ጨቋኝ ፈተና ውስጥ መውደቅ አትፈልግም። እናም ስራ አትንቅም። ጎርሶ ማደሪያ ለብሶ ማምሻ እስከሆናት ድረስ ሁሉንም ትሞክራለች። የጎዳና ንግድም ጀምራ ነበር ህግ ወጥ ተብሎ እስክታቆመው ድረስ። ወጣቷ ትውልድ ሀገር ጥዬ የመጣሁት ተምሬም ሰርቼም ራሴን ለመለወጥ ነው ትላለች።
ያው ራሴ አሸንፌ ትምህርት ለመማር የመጣሁት። ቤተሰቦች ያው ትንሽ ዝቅተኛ ነው ኑሯቸው።
እንደመጣች ትምህርት ነው የጀመርሽው?
ብዙ መስራት ጥቂት መናገር መገለጫዋ የሆነው ወጣት ከሁለት ዓመት በፊት ደሴ እንደደረሰች ቀዳሚ ትኩረቷ ትምህርቷ ነበር። እናም ብርቷ ወጣት በወይዘሮ ስህን ቴክኒክና ሙያ ኮሌጅ የሰርቬይንግ ትምህርቷን ቀጥላ ሁለተኛ ዓመት ላይ ደርሳለች። ዓለም አቀፍ ወረርሽኝ ኮቪድ-19 የትምህርት መርሃ ግብሯን ባያስታጉለው የዛሬ ዓመት ተመራቂ ትሆን ነበር። ማን ያውቃል ምርቃቷ እውን ሊሆንም ይችላል። በቀን ደንበኞቿ ጉርሻ ብለው የሚሰጧትን ጨምሮ ከ150 እስከ 200 ብር እንደምታገኝ ትናገራለች ቤዛ። በቃ በዚህ ነው የራሷን ወጪ ሸፍና ቤተሰቦቿን የምትደጉመው።
ቢቻል የቤት ክራይ የሚከፍልበት ነው ከፍላለሁ፣ የማይከፍልበት ደግሞ ቤተሰቦች የሚጎድባቸውን ነገር አሟላለሁ።
አንቺ ወጣት ነሽ፣ በዚህ እድሜ እንዲህ አይነቱን ስራ መስራት ጀግንነትም ልበሙሉነትንም ይጠይቃል። እንደው ይሄንን ልበሙሉነት ይሄን ጀግንነት ከምን አገኘሁት ያለሽ?
ያው በልጅነቴ ስራ ለምንድም ከልጅነቴ ጀምሮ የወንድ ስራ ምናምን ስለምሰራ ያው እንደዚህ ስራ ምናምን አልንቅም። ያው ትንሽ የመፍራት ነው እንጂ ስራ ሁሉን ነገር መስራት እችላለሁ። የወንዱንም የሴቱንም በገበሬውም ሆነ በዚህ ስራ አልንቅም። ከህፃነቴ ጀምሮ የዛ ልምዱ ስላለኝ እዚህም መጥቼ አልፈራሁም። ሙያው ምናምን አልጠፋኝም፣ ትንሽ ፍራት ነው እንጂ።
ቤዛዊት በትጋትና በብርታቷ በርካቶች ያደንቋታል። ጥቂቶች ደግሞ ሙያው ለእሷ እንደማይመጥን ሊነግሯት ይሞክራሉ፣ ግን አትሰማቸው።
ያው ብዙ ያበረታታኛል። ብዙዎቹ ደግሞ ያው ይሄ ለሴት አይገባም ምናምን ይላሉ።
ለሴት አይገባም? ለሴት የሚገባው ምንድን ነው?
ያው ሴሊ ትዳር ብትይዝ ውጭ ባትወጣ ምናምን ይላሉ።
እና ትዳር አንቺ ለምን አለች?
እኔ ትምህርቴን ተምሬ ራሴ መለወጥ ነው የምፈልገው።
እዚህ ጓደኞች አሉሽ አብረው የሚሰሩ ሊስትሮች? ወንዶች ናቸው ብዙዎች? ተፎካካሪ መጣችብን አይሉም?
ኧረ
አብረዋት የሚሰሩት ጓደኞቿ ለአድናቆታቸው ጀግና ከሚለው ቃል በላይ ማግኘት የቻሉ አይመስሉም። የ19 ዓመት ወጣት ያሬድ ሲሳይ፣
ንግድ ምናምን አብረን እንሰራ ነበር። መዘጋጃ ምናምን ሲከለክለን ወደ ሊስትሮ እሷ ገባች፣ እኔም ቆይቼ ገባሁኝ።
የእሷ ልዩ መገለጫ ብለህ የምትገልጸው ነገር ምንድን ነው?
ያው እሷ በጣም ጀግና ናት። ስራ ምናምን አትነክም፣ በቃ ትሰራለች። በሌላም ነገር ስራ ትሰራለች።
ኢሳያስ ገላው በከተማዋ በጋዜጠኝነት ሙያ ከሚንቀሳቀሱ ወጣቶች አንዱ ነው። ወጣቱ እንዲች አይነቱ ልባም ልበ ሙሉ ማድረግ የሚቻለው በሞራል ስንደግፋት ባለን ስናግዛት ነው ይላል።
እዚህ አሁን ጫማ እያስደረኩ ያለሁበት ቦታ ሁሌ ነው የምንመጣው፣ ይችን እንስት ለማበረታታት ነው። ጫማ በማሳመር የምትተዳደረው ይችን እንስት ለሌሎች ሴቶች አርያ ሆና ሌሎች ማስተማር የሚችል ታላቅ ስራ እየሰራች ያለች ነች። እኛ ደግሞ በተለይ እንደኔ ያለ ሙያ ያላቸው በመገናኛ ብዙሀን ላይ የሚሰሩ ሰዎች ደግሞ እንደዚህ ያለ ተግባራትን ትኩረት ሰጥቶ በመስራት ሌላው የማህበረሰብ ክፍል ራሱን በምን መልኩ ማሻሻል መለወጥ እንደሚችል ይችን ልጅ ምሳሌ አድርገው ማሳየት ይችላሉ። እና ታች ወርደን መስራት እንደሚገባን በግልጽ ልታሳየን የምችል ትልቅ ስኬት ላይ ያለች ልጅ ነች ብዬ ነው የማስበው። እና ያው የጫማ ማሳመር ስራ ብዙዎች ደፍረው የሚገቡበት አይደለም። በተለይ ሴቶች ብዙ የሚመርጡት የስራ ዘርፍ አለና እቺ ግን ራሷን ካስተማረችበት ራሷን ካስተዳደረችበት ለሌሎች ሰዎች መትረፍ ይችላል በሚል እንደዚህ አይነት ስራ ውስጥ ገብታ ለብዙዎች አርአያ የሆነች ሴት ስለሆነች ለዚያም ነው እንግዲህ እዚህ የተገኘው። እሷን ማበረታታትም ጭምር ነው። ጫማዬን ስታሳምርልኝ ብዙ ጊዜ ደስ ብሎኝ እሷም ደስ ብሏት ደንበኛው ሆኜ እሷ ጋር ጫማዬን እያስተረኩ የሚገኝ
በተለይ ቤታቸው ተደብቀው ራሳቸውን ማሳየት ብቃታቸውን ማሳየት ላልቻሉ አንቺን መሰል ሴት ወጣቶች ምን መልእክት ታስተላልፊላቸዋለሽ?
ያው ቢሰሩ ነው አሪፍ ነው ብዬ ማስበው። ማለት ቤትም ቢዋል እንግዲህ ገንዘብ ይገኛል ወይም እንደዚህ ኑሮ ይኖራል ተብሎ እንትን አይባልም። ወጥቶ ማለት አቅሙ የቻለውን ያህል ቢሰሩ ጥሩ ነው ብዬ አስባለሁ።
ቤዛዊት፣ ሰዎች ራስን ከመለወጥ በላይ በሙያ ምርጫ ውስጥ ገብተው ስራ እንዳይንቁና የስራ ባህልን እንዲያጎለብቱ ማነቃቃት አለባቸው ስትል ለመንግስትና ለባለ ሀብቱ ጥሪ አስተላልፋለች። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ይቀጥላል። በትግራይ ክልል በመቀለ ከተማ 05 ተብሎ በሚጠራው አካባቢ ተሰብስቦ የነበሩ ወጣቶችና ፖሊስ ተጋጭተው አንድ ወጣት ስለመገደሉ ተሰምቷል። ግጭቱ የተፈጠረው ፖሊስ የኮሮና ቫይረስ መከላከል ደንቦችን መሰረት አድርጎ ተሰብስቦ የነበሩ ወጣቶችን ለመበተን ሲሞክር ነው ተብሏል። የዓይን እማኞች ለአሜሪካ ድምፅ እንደተናገሩት የወጣቱ ህይወት ካለፈ በኋላ በተፈጠረው አለመግባባትም በሁለት ወጣቶች ላይ ጉዳት ደርሷል። በጉዳዩ ላይ ከከተማው ፖሊስ ጽፈት ቤት እንዲሁም ከሚመለከታቸው መስሪያ ቤቶች ተጨማሪ መረጃ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ሙሉጌታ ጽባ ስለነበረው ሁኔታ የዓይን እማኞችን አነጋግሮ ተከታዩን ዘገባ ልኳል።
ትናንት እሁድ ከቀትር በኋላ 8 ሰዓት አካባቢ በትግራይ ክልል መቀለ ከተማ 05 ተብሎ በሚጠራ አካባቢ ግድያው በተፈጸመበት አካባቢ ከነበሩ ወጣቶች አንዱ ዮናስ ተፈራ ነው። ወጣቶቹ ጠላ ገዝተው በመንደራቸው በሚገኝ ዛፎች በሚበዙበት አካባቢ ተቀምጠው እየተጫወቱ በነበሩበት ጊዜ ሁለት ፖሊሶች መጥተው እንዲበተኑ እንዳዘዟቸው ይገልጻል። በዛን ጊዜ ስለነበረው ሁኔታ ዮናስ እንዲህ ያብራራዋል።
ተሰብስበን 13 ልጆች እንሆናለን። ቁጭ ብለናል። አካባቢው ስፖርት የምንሰራበት ቤትና ከቤታችን ቢያንስ 12 ሜትር ይበቃል ነገር ከተከሰተበት እና ከኛ ቤት ርቀት ማለት ነው። እና መጥቶ ተነሷለን። በዚህ ሰዓት እኛ አንነሳም፣ ለምን ትንሽ የያዝነውን ጠላ እንጨርስና እንነሳለን አንጂ። ከዛ በኋላ መጣና አነጋግረን እናንተ ሂዱ አለን እና መጥቶ አረ ምንድን ነው እስከምናስረዳ ሁሉ እድል አልሰጠንም። እኔ እንዴት ብዬ እንደምገልጽል እኔ እንጃ። ገብተዋል፣ አላሶች ያጥሩኛል እና ብቻ ከአንድ ህብረተሰብ ፖሊስ ያጋጥማል ብዬ አላስብም። ኖርማል ተራ ሰው ሁሉ እነዚህ አያርግም። ገብተዋላ እንኳን ህግ እኛ እንዲጠብቅ ተመርቆ እንዲህ ብሎ አገር ጠባቂ ተብሎ ከተራ ሰው ራሱ እንደዚህ ነገር አይፈጠርም።
በጊዜው በግድያ የሚጠረጠረው ፖሊስ በእጁ ትጥቅ እንዳልያዘ የተናገረው ዮናስ ከባልደረባው ተቀብሎ ነው የፈጸመው ይላል።
ጥይቱን አቀባበለ። ርቀት ጋር 3 ሜትር ምን ይሆነናል ከጓደኛው ነው የተቀበለው። ሁለተኛውን የእሱ የፖሊሱ አባል ማለት ነው እሱ ዱላ ይዞ ነበረ በሰዓቱ። ልጁንም በሰላም አሁን ፖሊስ ጣቢያ አቅርበነዋል ማለት ነው። የፖሊሱ ጓደኛ በስርዓት ነው። በሰዓቱ ሌላ እርምጃ መውሰድ እንችል ነበረ፣ ግን ለምን ይሄ ይሆናል ብለን ነገደለው ነው እየተሯሯጥ ሄድ። አንተንም አቃጥልሃለሁ ብሎ በቃ አቀባበለ። የሰው ልጅ 2 ሰከንድ እድል አይሰጥም እንዴ? አቀባብሎ በቃ ግንባሩ ነው ያለ። አረ ወንድማችንን ገደለው ብለን ስንከተል የህንድ ፊልም ነው የሚመስለ እንጂ እዚህ ሀገር ሰላም በሆነበት ሀገር ላይ መቀሌ ላይ ይሄ ነገር ይፈጠራል ብለ በህልምህም አታስበውም። እንኳን በተግባር ማለት አስፋልት ላይ እየተኮሰ ነው የሚሄደው፣ እኛ እየተሯሯጥ እንሄዳለን። በባጃጅ ዘኑ እንዞራለን። መጨረሻ ላይ አይደር ላይ ሲደርስ አንድ ጥይት ሲቀረው ልክ ወደሆነ ፎቅ ገባና እዛ ጋር ልዩ ኃይል መጣ።
ሌላው በቦታው እንደነበረ የሚገልጸው የዓይን እማኝ አብርሃም ገብረ ማርያም
ሰፈር ተሰባስበን ጠላምታዊ ነገር ይዘን ቁጭ ብለን ስንጨዋወት ነበር። ኮካስ መልስ የጠጣ አባል መጣ ወደኛ ና ለምን ተሰበስባላችሁ አለን። አይበቃሽ እንበታተን ነው ብለን እነሳ ስንል ዞሮ ወደ ሟቹ ፖሊሱ ወደ ሟቹ ዞሮ ለምን ይቀራረራል ምናምን ብሎት ምን ሳይናገር ልጁ እናንተማ ደሳሉ በሚል ብሎ ብቻ ነው የተኮሰው ጥይቱ። እኛም አብረን የነበርነው በጣም ደነገጥን እና ሁላችን ቆመን ስናየው ልጁ ሊያመልጥ ሲል ተከታትለን እዛ ዜሮ ሰዎች የሚባል አካባቢ እዛ እየተኮሰ ወደ እኛም እየተኮሰልን እኛም እያሯሯጥ ነው በጎን በጎን ተከተለን የሆነ አካባቢ ስንይዘው እዛ ሰፈር አካባቢ ደግሞ እሱ የሞተበት ቦታ አካባቢ ደግሞ አለማረጋጋት ምናምን ብሎ በመታይደች ሌላ ሰው ተከስቶ ነው ሁለት ሰዎች የተጎዱት።
የአይን እማኞቹ እንደተናገሩት የወጣቱ ህይወት ካለፈ በኋላ በተፈጠረው አለመግባባትም በሁለት ወጣቶች ላይ ጉዳት እንደደረሰ ተናግረዋል። ሟቹ የ23 ዓመት ወጣት ሲሆን የ3 ዓመት ህፃን ልጅ እንዳለችውና እንዲሁም በአሁኑ ጊዜም ባለቤቱ እርጉዝ መሆኗን አብርሃም ይናገራል።
ከህፃነቱ ስራ ወዳድ ህፃን ነበር፣ አሁን ህፃን ነው እና በቀን ሰራተኛ ነበር ራሱ የሚያስተዳድረው አቢሲኒያ ድረስ ማግለጫ የሚባለው እናም አንድ ህፃን ልጅ የ3 ዓመት ህፃን ልጅ አለችው። እናም እርጉዝ ሚስትም አለች። በጣም አሁን ተዳክማለች፣ በሽታዋ አንትን ብሏት ልጅቷል። በሚገርም ሁኔታ ደህና የሚባል ልጅ ነበረው። ከፖሊስ ጋርም ምንም ጋርም ሽልምትችም አልነበረውም። ለሁለት ማውራት ሲባል ማለት ነው። ስንት ሰዎች አሉ እንደዛ። ግን ደሱ አይነት ልጅ አልነበረም። ሻ ማለት
በግድያው የተጠረጠረው ፖሊስ በአሁኑ ጊዜ በቁጥጥር ስር መዋሉን ያገኘነው መረጃ ያሳያል። ተጨማሪ መረጃ ከከተማው ፖሊስ ጽህፈት ቤትና ሌሎች የመንግስት ስራ ኃላፊዎች ለማግኘት ያደረግነው ጥረት አልተሳካም። በአሁኑ ጊዜ ጉዳት ደርሰባቸው በመቀለ አይደር ሪፈራል ሆስፒታል ተኝተው እየታከሙ ያሉት ሁለቱ ወጣቶች ያሉበት ሁኔታ ለማወቅ ወደ ሆስፒታሉ አምርተን አንዱ በከፍተኛ የህሙማን ክትትል የሚደረግበት ክፍል ወይም ደግሞ አይሲዩ ገብቶ እየታከመ መሆኑን፣ ሌላኛው ደግሞ በድንገተኛ የህሙማን ክፍል እየታከመ እንደሚገኝ ለማረጋገጥ ችለናል። የኮሮና ቫይረስ ወረርሽኝ ተከትሎ በትግራይ ክልል የታወጀው አስቸኳይ ጊዜ አዋጅ ለማስፈጸም በማለት የሚንቀሳቀሱ ፖሊሶች በትግራይ ክልል ግድያ ሲፈጽሙ ይህ ለሁለተኛ ጊዜ ነው። ባለፈው መጋቢት ወርም በትግራይ ማዕከላዊ ዞን ናዕደር ዓዴት ወረዳ ፖሊስ በአስቸኳይ ጊዜ አዋጅ መሰረት መጠጥ ቤት ለመዝጋት በሚንቀሳቀስበት ጊዜ በተፈጠረው አለመግባባት በፖሊስ በተተኮሰው ጥይት የአንድ ወጣት ህይወት እንዳለፈ ከዚህ በፊት መዘገባችን ይታወቃል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ራዲዮም ነው በመደመጥ ላይ የሚገኘው። ኢትዮጵያ ውስጥ የሚገኙ የገቢ ምንጫቸው ከሆቴልና መስተንግዶ ጋር የተያያዙ ዘርፎች ከፍተኛ ኢኮኖሚያዊ ጫና እየደረሰባቸው እንደሆነ ተሰምተዋል። ኤደን ገረመው ይህን በተመለከተ የተለያዩ የዘርፉ ተዋናዮችን አነጋግራ ቀጣዩን መሰናዶ አዘጋጅታለች።
ቀጥታና በተዘዋዋሪ መንገድ ከሚሊዮኖች በላይ የሆኑ የሀገሪቱ ህብረተሰብ ክፍሎች የሚተዳደሩበት ጭስ አልባው ኢንዱስትሪ የቱሪዝም ዘርፍ በከፍተኛ ሁኔታ ተቀዛቅዟል። ኢትዮጵያ ውስጥ ሙሉ ለሙሉ በሚባል ደረጃ ሆቴሎች ካለ ስራ ከተቀመጡ 2 ወራት ሞላቸው። አቶ ሀብቴት ባረክ አይነተኛ የቱሪዝም መዳረሻ በሆነው በላሊበላ ከተማ የሃርቪ ሆቴል ባለቤት ናቸው። በኮቪድ-19 ምክንያት ምንም አይነት ስራ አለመኖሩን ጠቅሰው የቱሪዝሙ ዘርፍ ገበያ መቀዛቀዝ ሙሉ ከተማውንና ህብረተሰቡን እንደሚያሰጋውም ይጠቁማሉ።
አሁን በዚህ በበሽታው ምክንያት በወረርሽኙ ምክንያት ሙሉ በሙሉ የነበረው የቱሪስት እንቅስቃሴ 100% ጠፍቷል። በእርግጥ ምንሽ ዘንድሮ የነበረው የቱሪስት እንቅስቃሴ ከሌሎቹ አመታቶች በጣም የተሻለ ነበር። በይበልጥ የዘንድሮ የቱሪስት ሲዝን የጀመረበት ከመስከረም 2019 የነጮቹ አቆጣጠር ጀምሮ ጥሩ እንቅስቃሴ ነበር። እስከ ፌብሩዋሪ መጨረሻ ጊዜ ድረስ የተሻለ የቱሪስት ስለሆነ የነበረው አሁን ግን በዛ ምክንያት ሙሉ በሙሉ ተቋርጧል። ወደፊትም ምንም እንደሚፈጠር አናውቅም። ኦፍኮርስ ለሚቀጥለው ኦክቶበር ኖቬምበር የተሻለ የሆቴል ቡኪንግ አለ፣ ግን ምን ያክል ፕራክቲካል ይሆናል የሚለውን ማመን ይከብደናል። እንግዲህ ላሊበላ ማለት ምንሽ ከምንም ከቱሪዝም ውጪ ሌላ ምንም የስራ እንቅስቃሴ መስክ የለውም። እስከ ዛሬም በምንም መልኩ አልተበረታታም። ምክንያቱም ለግብርና የሚሆን አካባቢ አይደለም፣ ኢንዱስትሪ ምንም ነገር የለም። ቱሪዝም ብቻ ነበር ለላሊበላ እና ለአካባቢው ቀጥታም በተዘዋዋሪ ህዝቡ ይጠቀም የነበረው ከቱሪዝም ነበር። ግን ይሄ ነገር ቀጣይ ከሆነ የወደፊት ዕጣ ፈንታ በጣም አስቸጋሪ ነው። እንኳን ስለ ሰራተኛ በዛ በአካባቢው በሌላም አይነት ስራ ተሰማርቶ ለሚኖረው ከባድ ነው።
አቶ ቢኒያም ብስራት የአዲስ አበባ ሆቴሎች ማህበር ሰብሳቢ ናቸው። ማህበሩ በስሩ ከአንድ ኮከብ በላይ ያሉ 140 ሆቴሎች ያሉት ሲሆን በእነዚህ ሆቴሎች ብቻ በተደረገ ጥናት በየወሩ 35 ሚሊዮን ዶላር ኪሳራ እየደረሰ መሆኑን ጠቅሰው የገበያው ተመልሶ ማንሰራራት ላይም ከፍተኛ ፈተና መደቀኑን ይገልጻሉ።
አሁን ላይ ሆቴሎቻችን ምንም አይነት ኦኪፓንስ ስለሌላቸው ዳሜጁን ስናየው በረቨኒው ሎስ በአማካኝ ወደ 35 ሚሊዮን ዶላር በወር እያጡ አዲስ አበባ ያሉ የኛ አባላት ሆቴሎች ማለት ነው። አዲስ አበባ ብቻ ነው ይሄ ብር ከውጭ የሚመጣ ብቻ አይደለም። ከኮ ቢዝነሱ ከሩሙ ጋር ተያይዞ የሚያደግ ብቻ ሳይሆን ሰርግ ስራዎች፣ የሞች ስፓዎች፣ ስሚንኩሎች፣ ምሽት ቤቶች፣ ባሮች፣ እነዚህ በሙሉ ስብሰባ አዳራሽ ለመንግስት ስብሰባዎች፣ ለግል ዘርፍ ስብሰባዎች በሙሉ ያለ ነበር የሚካሄድ እነዚህ በሙሉ ሙሉ በሙሉ ይቆሙ።
የኢትዮጵያ ሆቴልና መሰል አገልግሎቶች ፌዴሬሽን ፕሬዝዳንት አቶ ፍትህ ወልደ ሰንበት ቱሪዝም ዘርፉ ምን ያህል ገንዘብ እየባከነ እንደሆነ የሚያሳይ ጥናት እየተሰራ መሆኑን ገልጸው መንግስትና ከባንኮች ጋር እየሰሩ መሆኑን ያስረዳሉ።
ፌዴሬሽኑ አሁን መንግስትን የተለያዩ ጥያቄዎችን ጠይቋል። ያን ጥያቄዎች ሲጠይቅ ታሳቢ ያደረገ ብዙ የሰው ኃይል የያዙትን 1200 ሆቴሎችን ታሳቢ አድርጎ ነው። በእነዚህም ሆቴሎች ውስጥ ደግሞ ታሳቢ የተደረገው 144,000 ሰራተኞችን ነው ታሳቢ ያደረገው። በዚሁ መሰረት በዚህ ችግር ምክንያት ምን ሊመጣ ይችላል፣ ምን እገዛ ይፈልጋሉ የሚለውን ጥናት አድርጎ ፌዴሬሽኑ አንደኛ ጥያቄዎችን ለመንግስት ያቀረባቸው የመጀመሪያው እነዚህን ሰራተኞች እንዳናባረር በኮማንድ ፖስትም ታዟል። ይህንን ካላባረር ያለፉት 4 ዓመታትን በነበረው ቻሌንጅ ምክንያት የሰላምና የመረጋጋት እጦቶች በመንግስት ለውጥ የነበረውን በዛ ምክንያት ብዙ ቻሌንጅ ስለነበረ አሁን ላይ የሆቴልና ቱሪዝም ባለቤቱ ከፍተኛ የሆነ የካሽ እጥረት አለ በእጁ ላይ የሌለው። ስለዚህ አሁን ላይ የባንክ ብድሮችን እስካለፈው ወር ድረስ ብድራችንን እየወሰዱ ነበር እና ከየባንኮቻችን የካሽ እጥረት ስላለ በሰራተኞች ደግሞ የሚሆን በሁለተኛ ዓመት ደግሞ ሆቴል በሌላ ቢዝነስ ቆልፎ ሄዶ መጥቶ ተከፍቶ የሚሰራ አይደለም። ኦፕሬሽናል ኮስት አሉ ሁሉ ኤግዚስት የሚያደርጉ። ስለዚህ ኦፕሬሽናል ኮስት የሚሰጠን በሚል ሁለቱን ጥያቄዎች አቅርበናል ለመንግስት። ይህም ፈጣን ምላሽ ነው የተሰጠው። በ5% ወለድ ብሔራዊ ባንክ ለሁሉም ባንኮች የፋይናንስ አቅርቦት አድርጎ በ5% ብቻ ወለድ በ6 ወር ይህንን ወጪያችንን
በተመሳሳይ በቱሪዝሙ ዘርፍ ውስጥ በከፍተኛ ሁኔታ የተጎዱት የትኬትና የአስጎብኚ ድርጅቶች ናቸው። ወይዘሮ አንድነት ፈለቀ 300 አባላት ባሉት የኢትዮጵያ የአስጎብኚዎች ማህበር ፕሬዝዳንት ናቸው። በቀጣዮቹ 2 ወራት ከ350,000 እስከ 400,000 ጎብኚዎችን ይጠብቁ እንደነበረ ገልጸው አሁን ላይ ጉብኝቶች ሙሉ በሙሉ መሰረዛቸውን ጠቅሳሉ። ይሁንና ሰራተኞቻቸውን ሳይበትኑ ለመቀጠል መንግስት ባመቻቸው የብድርና የወለድ ቅነሳ እንዲሁም እፎይታ በመጠቀም ለመቀጠል እየሰሩ መሆናቸውንም ነው የሚናገሩት።
በአገራችን በአሁኑ ሰዓት በአጠቃላይ በቱሪዝሙ በቀጥታና በተዘዋዋሪ ወደ 1 ሚሊዮን የሚጠጋ ሰው ተሳታፊ ነው ተብሎ ይገመታል። ይህም በአሁኑ ሰዓት 90% ስራ አጥቷል የሚገመት በአሁኑ ወቅት ከ2 ወር እስከ ጁን ድረስ ወይም በኢትዮጵያ እስከ ሰኔ ድረስ ከ350,000 እስከ 400,000 ሰው ነበረ የሚጠበቀው። ያው እስከ ሰኔ ያሉ ጉዞዎች በሙሉ ዓለም ላይ ባለ ሁኔታ ስለተሰረዙ ይሄን ያህል ኪሳራ ይመጣል ይደርሳል ተብሎ ተገምቷል። በአሁኑ ወቅት ባለድርጅቶቻችን ሰራተኞቻቸውን ላለመበተን ከፍተኛ ጥረት አድርገዋል። አሁንም ሰራተኞቻቸውን ይዘው ነው የቀጠሉት። በዚህም የኛ ማህበር ከሌሎች አጋር ማህበሮች ጋር በመሆን በተለይ ከኢትዮጵያ ሆቴሎች የሆቴል ባለቤቶች ማህበር እና የኢትዮጵያ ሆቴል ፌዴሬሽን ጋር በመሆን ከተለያዩ መንግስት አካላት ጋር ከባህልና ቱሪዝምም እንደዚሁም የብሔራዊ ገንዘብ ሚኒስቴር ጋር እና የመሳሰሉት ሌላም ተያያዥነት ያላቸው መስሪያ ቤቶች ጋር ብዙ ስራዎችን ሰርቶ ከጠየቃቸው ጥያቄዎች ውስጥ የጠየቅነው የስራ ማስኪያጃ ብድር የመጀመሪያ ፌዝ ምላሽ ተሰጥቷል። ይህ እንግዲህ
ቱሪዝም ኢትዮጵያ ኃላፊ አቶ ስለሺ ግርማ ከዚህ ቀደም ለአሜሪካ ድምጽ በሰጡት ቃለ መጠይቅ መንግስት የብድርና የእፎይታ ጊዜ ከማመቻቸት በዘለለም ለመጪው ዓመታት እንዲሁም ከዛም በኋላ ሀገሪቱን በማስተዋወቅ የቱሪዝም ዘርፉ እንዳይዳከም አባ ገልጸው ነበር። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
አድማጮቻችን አብራችሁን ስለሆናችሁ እናመሰግናለን። ጋቢና ቪኦኤ ነው ያዳመጣችሁ የምትገኙት። ከአሜሪካ ድምጽ ራዲዮም ነው ወደ እናንተ እየቀረበ ያለው። አሁን ደግሞ አንድ አጭር ስፖርት ነክ ዘገባ እንስማ። የ18 ዓመቷ ካትሊን ራስክራንዝ በአመቱ መጀመሪያ ላይ ስኬታማ አትሌት ነበረች። ከጎርጎሳውያኑ 2004 ዓ.ም ወዲህ በኪናዊ ጂምናስቲክ ስፖርት ዘርፍ ሀገሯን ደቡብ አፍሪካን በኦሎምፒክ ለመወከል ተቃርባም ነበረ። ውድድሩን ከግምት ውስጥ በማስገባት ልምምዷን እያፋፋመችም ነበር። ድንገት ግን ዓለም አቀፉ የኮቪድ-19 ወረርሽኝ ተከሰተ። ዓለም አቀፉ የኦሎምፒክ ኮሚቴም ውድድሩን ለ2021 የጎርጎሳውያኑ ዘመን አሸጋገረ። በእጅጉ አስደንግጦኝ ነበረ። በጥልቀት ከታሰበ ግን ለሁሉም አትሌቶች ጠቀሜታው የሚተርፍ ነው፣ ለእኛም ጤንነት የሚበጅ ነው። ነገሮችን በአዎንታዊ ሁኔታ መመልከት ያስፈልጋል። ውድድሩ በቀጣይ ዓመት ይደረጋል ማለት ለዝግጅት የሚሆን ተጨማሪ ጊዜ ያለን ማለት ነው ያለችው ካትሊን። የውድድሩ ቀን መሸጋገሩ የተሰማው ደቡብ አፍሪካ የኮቪድ-19 ወረርሽኝ ለመግታት የአምስት ሳምንታት እንቅስቃሴ ገደብ ከማወጇ ቀደም ብሎ ነው። የቫይረሱን ስርጭት ለመግታት የስፖርት ማዘውተሪያ ስፍራዎችንም መዝጋት በገደቡ ውስጥ ተካቶ ነበረ። 8 ሰዓታትን በጆሃንስበርግ የጂምናስቲክ ማዕከል እየሰለጠኑ ማሳለፍ ቀርቷል። ካትሊን አሁን ላይ በቤቷ ውስጥ እስከ 3 ሰዓት ከግማሽ ለሚሆን ጊዜ ልምምዷን ታደርጋለች። ጂምናስቲክ በዓመት ውስጥ የምርም ለውጥ ያመጣል። ሆኖም ከኦሎምፒክ ውድድሩ በፊት ዋነኛ ግብ አድርጌ ያስኩት ከጉዳት ነፃ መሆንና ክህሎቴን ማሻሻል ላይ ትኩረት ማድረግ ነው ያለችው። ካትሊን እንደምትለው ማንም በዚህ የወረርሽኝ ጊዜ ያለፈ ሰው የሚረዳው አስቸጋሪው ነገር ተነጥሎ በብቸኝነት የመዋልን ጉዳይ ነው። ካትሊን በድጋሚ ከስፖርት ማዘውተሪያ ወዳጆቼ፣ ቤተሰቦቼ ጋር በየቀኑ ልገናኝ ባለመቻሌ ትግል ውስጥ ገብቻለሁ። በሳምንት 6 ቀናትን ስሰለጥን በየቀኑ አገኛቸው ስለነበረ እንደ ቤተሰቤ ቆጥራቸዋለሁ። ለ7ና 8 ሳምንታት እነሱን ለማየት አለመቻሌ በእውነቱ ይከብዳል። ኦሎምፒያኖች በእጅጉ የተካኑ ታታሪ አትሌቶች ናቸው። በእነዚህ አስቸጋሪ ጊዜያት የኦሎምፒክ ህልማቸው ሊዘገይ ይችላል። ሆኖም ነባር መንፈሳቸው የሚቀጥል ይመስላል። ዘገባው የአኒታ ፓውል ነው። ለመሰናዷችን በሚመሽ መልኩ ቀርቧል። የዛሬው የጋቢና ጥንቅር በዚህ ተጠናቋል። ትዝታ ብላችሁ የመሰናዶ አርታኢ፣ ኤልያስ አስማረ የመሰናዶ አቀናባሪ፣ ኤደን ገረመው በዜና፣ እኔ ሀብታሙ ዚዩም ደግሞ በመስተንግዶ አብረናችሁ አምሽተናል። የነገ ሰው ይበለን። እናመሰግናለን። I'm gonna pray for you.
ነን ራዳኔ ቪኦኤ ሰገንታ ፋኖ ሮሞ